ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ሰደር ነው ዳን ዳሃብቻ ሳይሆን በመጠኑም ሰነፍ መሳይ ነገር ነው እና ቤቱ የሰራት ጎጆ ባንዶ ጫፍ ተፈሳለች። ያቺ ምታፈሰዋን ጫፍ ከማሻሻል ይልቅ በማታፈሰዋ ጫፍ መኖርን ጀምሯል። እና አጋጣሚ ሆኖ እኛ ዝናብ ይዘንባል አይለኛ ዝናብ ሲዘንብ ሀብታም አርሶ አደር ከብቶች አሉት። እነዚህ ከብቶች ዝናብ እየቀጠቀጣቸው እነሱን ለመሰብሰብ ይሯሯጣል። በዛ በዝናብ ላይ ብስብስ ብሏል። አንዱን ሲሰብ አንደኛውን ሲል ይሯሯጣል። ይሄ ደሃ ሰውዬ ግን በከፊል በመታፈሰው ቤት ውስጥ ሆኖ በጫፍ ያያዋል። ይሄን ሀብታም ሰውዬ በዝናብ ሲቀጠቀጥ ያ እንኳንም ከብት አልነበረኝ አለና ድህነቱን ዲና ያረገው ድህነት ኦኬ ባገኛው በዝናብ ነበር መቀጠቀጠው እንጂ የሚቀርብ ነገር የለም። እኛ እንደማራጭ ሁለተኛው አማራጭ እች ቤት ያፈሰሰች መስተካከል አለበት ብሎ ዳይሬክትሊ ኮንፍሮንት ማድረግ በፖይንት ነው። ግን አሁን ሳስቴን ያረግ የማይችል ደረጃ ላይ ደርሷል። አሁን ያለው የዝናብ የመሬት እና የቴክኖሎጂ ሁኔታ ሳስቴን ማድረግ አይችልም። በድህነት ደረጃም ሳስቴን ማድረግ አይችልም። ስለዚህ በዲናያል መኖር አይቻልም። በፊት ይቻልም ድህነቱን ሀብታም ነኝ በሚል ወይም ደግሞ ከሀብታሙ የተሻልኩ ነኝ እሱ ዝናብ እየቀጠቀጠው ነው እኔ ግን ዝናብ አልነካኝም ዘርፎር አይም በተር ኦፍ ብሎ መደምደም ይቻል ነበር። አሁን እንደዚህ ዲናይ ማድረግ አይቻልም ነው። ድሃ ያለ ድሃ አይደለሁም ብሎ መኖርም ይቻላል። ጥሩ ነው ጥሩ አይደለም ሌላ ጥያቄ ነው። ያ ድህነት መቀጠል እስከቻለ ድረስ በድህነቱ መኖር እስከቻለ ድረስ እንዳማራጭ ሊወሰድ ይችላል። አሁን ግን በዛው በድህነቱ መቀጠል አልተቻለም። ሳስቴነብል አልሆነም ድህነት። ዳትስ ዘ ፕሮብለም ከኛ ጋር ነበረ
አሁን ግን በዛች በድህነት ለበልም መቀጠል የማይቻልበት ደረጃ ላይ ተደረሰ። ዳት ኢዝ ዘ ዲፈረንስ። ይሄ ነው ልዩነቱ። የዛሬ 100 ዓመት ድህነትና የአሁኑ ድህነት የሚለያቸው ይሄ ነው። የድሮው ድህነት ሳስቴብል ነበር፣ መቀጠል ይቻላል በዛ በሰልፍ ሳፊሸንሲ ውስጥ። በዛው በሰልፍ ሳፊሸንሲ የድህነት ሰልፍ ሳፊሸንሲ ውስጥ መኖር ጥሩ ነው አይደለም ሌላ ጥያቄ ነው። ግን መኖር ይቻል ነበር፣ መቀጠል ይቻል ነበር። ያ አልተቻለም። አሁን ዳት ኢዝ ዘ ዲፈረንስ። ልዩነቱ ይሄ ነው። ድህነት የማጥፋት ጉዳይ የህልውና ጉዳይ ነው የምንልበት ዲፍረንስ ይሄ ነው። ድህነት ማጥፋት እኮ በራሱ እንደ አንድ አጀንዳ ሊወሰድ ይችላል። የህልውና ቢሆንም ባይሆንም ቢሆንም ባይሆንም ድህነት መጥፎ ነው ልዋጋው ማለት ይቻላል። አሁን ግን እያልን ያለ ነው መጥፎ ስለሆነ ብቻ አይደለም። ተመችቶን በድህነት እንኳንም ሀብታም አልሆንኩ እያልን ለመኖር እንኳን ብንፈልግ አንችልም ነው ጥያቄ። Because the sustainability of our poverty አብቅቷል።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ዛሬ ቀኑ ነሐሴ 14 ቀን 2014 ዓ.ም ተመረሰ። ሳምንታዊ ዝግጅታችን ደርሰ ጀምረናል። ለክርስትና ሃይማኖት በተለይ ለኢትዮጵያን ወገኖቻችን እንኳን ለደብረ ታቦር ለቡሄ በዓል በደህና ደረሳችሁ። ፍልሰታም ሰኞ ነው። እንኳን በጸሎም ጾሙን በሰላም አስጀምሮ በሰላም አስጨረሳችሁ እያለን ኮዲው ምኞታችን እየገለጽን የዛሬ ፕሮግራማችን እንጀምራለን። ይሰማሃል አሸናፊ?
አዎ።
ቀደም ብለን እንግዲህ ያዳመጥነው የዛሬ 10 ዓመት በህይወት የተለዩን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስለ ድህነትና ከድህነት እንዴት አድርገን መውጣት እንዳለብን ያስተምሩበት ይናገሩበት የነበረው የኢትዮጵያ ኢኮኖሚ በሁለት አሃዝ እያደገ የመጣበትን የሚናገሯቸው የተለያዩ አሉ። ስለ ድህነትና ድህነት ተኮር ህዝቡ ከዛ መላቀቅ እንዳለበት የመጀመሪያ ቅድሚያ የኢትዮጵያ ትልቁ ጠላት ድህነት እንደሆነ ብሎ የሚያስምሩበት የሚናገሩበት የተለያዩ ንግግሮች አሉ። ይሄኛው አንደኛው በጣም ሁልጊዜ የሚመሰጠኝና እንዴት አድርጎ ሰውን ለእንትን ለማድረግ ለማሰመር የሄዱበትን ጥረት የሚያሳይ ነው። በዛው መልኩ ደግሞ ጠቅላይ ሚኒስትር የሆኑ ጠቅላይ ሚኒስትር አብይ ደግሞ ምንም ነገር በሌለበት ቦታ ላይ ስንዴ እናመርታለን እያሉን ነው። ጥሩ ነው፣ ምኞት ነው። ምኞትም ቢሆን ፍላጎት ራሱ ጥሩ ነው። ጥሩ ተመኝ ጥሩ እንታገኝ ነው የሚባለው እና የሚሉበት ሳምንት ነበረ። ስንዴ አልገዛንም፣ አንገዛም። ስንዴ ለመላክ የሚፈልጉ እንደምንፈልግ ስንነግራቸው እሱን ለማጥላላት የተሰጠ ነው ብሎ ደግሞ ሁለት የሆነ ንግግር ተናግረውና ሁለት ጠቅላይ ሚኒስትሮች ስለ ድህነትና ድህነትን መሰል የተለያየ አመለካከት ነው ያላቸው። በዚህን ጀምረው ነው ወደ ዋናው ፕሮግራማችን እንገባለን። ምን ትላለህ?
እንግዲህ ድህነትን መጠየፍና ድህነትን ከድህነት መውጣት ሁሉም ሰው ይፈልጋል። ግን ዝም ብሎ የድሪም አለ አስቀስቀሱኝ አይነት ነገር በህልም ውስጥ ሆነ ዳ በህልሙ ቅቤ ባይጠጣ ነው የሚባለው። ቅቤ ልጠጣ ትችላለህ፣ የህልም እንጀራ ልትበላ ትችላለህ፣ ልጠግብ ትችላለህ፣ መኪና ሊኖር ይችላል፣ ቪላ ቤት ሊኖር ይችላል በህልም እና ይሄ ፖዘቲቭ ነገር ስለሆነ በቃ ይሄ ነው ብለህ ምንም ነገር ሳትጨብጥ ኔጌቲቭ ነገር እያወራችሁ እያንኳኳችሁ ከዚህ ውስጥ አትቀስቅሱኝ ማለት ብልጽግናና ሀብት አይደለም። ሌላው ከእንቅልፍህ ውጭ ሆነ ከህልም ውጭ ሆነ ያለህበትን አስከፊ ሁኔታ አይተህ ከዚህ ካለሁበት ድህነት ውስጥ በጥፍሬም በጥርሴም ዋጥጬ ምንም ብዬ እንዴት ልውጣ ብለህ ሰርተህ ቆጥበህ ከሀብት የምትወጣበትን መንገድ ማሰብ ደግሞ ሌላ ነው እና የዚህ አይነት ልዩነት ነው የሚታይ ስለ ብልጽግና ስለ እድገት የተሻለ ህይወት የሚኖርበትን ነው ሁለቱም የሚናገሩት። አንደኛው ህልም ነው። ኔጌቲቭ ነገር በማውራት መጥፎ ነገር በማውራት በማንኳኳት አትቀስቅሱኝ ይሄ ነው ብልጽግና በፊት የነበረው ሲሊን የነበረው በፊት ማሪ ደግሞ ይኸው አስከፊ ነው ያለንበት። ከዚህ ውስጥ መውጣት አለብን። ከባድ ነው፣ ፈታኝ ነው፣ ቀዳችን ከባድ ነው፣ ወገብ የሚያጎብጥ ነው። ግን መውጣታችን የህልውና ጉዳይ ነው የሚል በቃ እንደዚህ ነው ከዚህ የሚታይ።
አዎ፣ ጥሩ ቀደም ብየናልኩት ጥሩ ተመኝ ጥሩ እንድታገኝ የሚለው አባባልን መሰረት ተታደርግና በዛው ደግሞ አሁን እንደ ተረትም እንደ ቀልድም የተናገሩት ስለ ድሃው ገበሬና ስለ ሀብታሙ ገበሬ ያሉት ያኛው የሚተኩርበት የኛው በቃ እንኳንም ከዚህ በላይ
ከደህንነት ጋር ተስማምቶ የሚኖሩ
ተስማው እና ግን ከደህንነት ጋር መስማማት አሁን ያለው የኢትዮጵያ ሁኔታ 24 ሚሊዮን ህዝብ በረሃብ ተጋልጧል ብሎ የዓለም አቀፍ ህብረተሰብ እየተናገረ ያለበት ጊዜ ነው። አንድ እሱ፣ ሌላው በዛው መጠን ደግሞ ትሄድና የሰዎችን የኢትዮጵያ መንግስት ገዛ ያለው ነገር የለም ወይንም የኢትዮጵያ መንግስት ለኢትዮጵያ ህዝብ ለተራቡት የኢትዮጵያ ህዝቦች ገንዘብ ማን ነው በገንዘቤ ገዝቼ እርዳታ አቀርባለሁ የተባለው ነው። ከየት መጥቶ ነው ከነዚህ ሰዎች እኛ ሊያጥላሉ ነው የሚለው አነጋገር የመጣው? እኔ አልጋባ ያለኝ እሱ ላይ ነው። ትንሽ የምታውቀው ነገር ካለ ወይንስ ነው?
በቀደም የተናገሩት
ባለፈው
እሁድ ነው?
አዎ፣ ያለፈው እሁድ። አዎ፣ ከፕሮግራማችን በኋላ ነው እሁድ ለተነ ሰኞ ለታ ነው የተናገሩት። እና አንደኛ ከየት መጥተው እዛ ላይ ሊደርሱ ይቻሉ? ሁለተኛ ለምንስ ደግሞ ምን ያናድዳል? ሰው ልርዳህ ከሌለ ይረዳሃል ምልህ ትንሽ እንትን እያደረገና ይሄ ራስን ማታለል ወይም መካድ እየመሰለኝ የመጣውና አጠር አድርገውና ሲሱን ብለን ወደ ሌላ እንሄዳለን።
እንዴት መሰለህ፣ አሁን ቅድም ያልኩህ እኮ ነው፣ ሰውየው እንቅልፍ ውስጥ ነው ያሉት። ጥሩ ህልም ያለበት እንቅልፍ ውስጥ የሚያወሩት በሙሉ ስለሱ ነው። እንግዲህ ስንዴ ገዛችሁ ይሉላል ነው። ይሄ የምቀኛው ወሬ ነው። እኛ ስለ ኤክስፖርት እናደርጋለን ብለን ስናወራ የመጣ ነው ያሉት። እና ኔጌቲቭ ፎርስ ነው ያሉት። ኔጌቲቭ ፎርስ ያማል፣ በሽታ ነው። አሁን ስንዴውም እንግዲህ በተወሰነ ደረጃ የኩታ ገጠምሻ አሁን አይደለም የተጀመረው፣ ታውቃለህ፣ በኢህአዴግ ነው የተጀመረው። የመስኖን ማልማት በፊት ነው የተጀመረው። እንግዲህ ምን ያህል ተግባራዊ እንዳደረጉት አላውቅም። ሶሻል ሚዲያው ያስጮኸው ይሁን በተጨባጭ መሬት ላይ ያለ ገና የሚታይ ይመኛል። ፕሮዳክቲቪቲውን አድርገውትም ቢሆን ያ በፊት ተጀምሮ የነበረው ነገር ተግባራዊ አድርገውትም ቢሆን ፕሮዳክቲቪቲውን ሊያሳድግ ይችላል። በምን ያህል ፐርሰንት የሚለው ነው የሚጠየቀው፣ 4%፣ 5%፣ 10%። ግን በአንድ ጊዜ ከየት እንደመጣ ሳይታወቅ ኤክስፖርት እስከ ማድረግ፣ ምክንያቱም እንትን የክፍተቱ ልዩነታችን በጣም ሰፊ ነው አሁን ፍላጎታችንና የምናመርተው በጣም ብዙ ስለሆነ ልዩነቱ፣ ይህንን አብልተን ዳቦ ቤቶቻችን በሙሉ ስንዴ እንደልባቸው ሆነው ብዙ ዳቦ ቤቶች ተዘግተዋል። ታውቃለህ፣ በስንዴ ባለፉት ሶስት ዓመታት አድርገን ኤክስፖርት እናደርጋለን የሚለው ነገር መሬት ላይ በተጨባጭ አይታይም። በእሳቸው ህልም ውስጥ ግን አለና አሁን ስንዴ ገዙ የሚለው ነገር ኖይስ ሆነና ቀሰቀሳቸው። ስለዚህ ነው የተበሳጩት። እና የለም አልገዛንም አሉ። በመጀመሪያ ደረጃ ስንዴ ገዛቸው ያላቸውም የለም፣ አስተካክለውም ስለማይሰሙ ወይም ዝም ብሎ እዛ ድሪም ውስጥ ስለሆነ የሚኖሩት ሪል ወርልድ ውስጥ ያሉ ነገሮችን መረጃዎችን ሁሉ ትክክል ስለማይሰሙ እንጂ ስንዴ ገዛቸውም ያለ የለም እኮ። ኤርሜን የሚመጣው ስንዴ ወደ ኢትዮጵያ የሚጓጓዝ ነው። ለረሀብ የተጠቁ ሰዎች ለረሀብ የተጋለጡ ሰዎች ላሉበት ለእርዳታ የሚሰጥ ወደ ኢትዮጵያ የሚጓጓዝ ተባለ እንጂ የኢትዮጵያ መንግስት ገዝቶት አልተባለም። በአንድ ጊዜ ይህንን ያህል ግዙፍ ስንዴ የመግዛትም አቅም የለውም። በብድሮ በእርዳታ ካለ እና ለእርዳታ የተገዛ ነው ነው። ለምን ለእርዳታ የተገዛችሁ ብላችሁ እዛ ስንዴ ኤክስፖርት ላደርግ ነው ከሚለው ከሚጣፍጠው ድሪም ውስጥ ትቀሰቅሱኛላችሁ ነው ጸቡ። እና ድሪም ውስጥ መሆኑን የምታውቀው ድርቅም በኢትዮጵያ አይከሰትም። እንግዲህ ለወደፊቱ ኦፍኮርስ ድርቅ እንዳይከሰት ማድረግ ትልቅ ነገር ነው። ግን ለምን ድርቅ በካሁን በኋላ ኢትዮጵያ ውስጥ አያጋጥምም? እንግዲህ ሳቸው ረሃብ የማይመጣም ያሉት ረሃብ እያለቀ ነው መሞት ጀምሯል። እንግዲህ በሳቸው በዚህ በግሪን ሌጋሲ በቃ ካሁን በኋላ ድርቅ አያመጣም ከሆነ ግሪን ሌጋሲያቸውን በጣም እጠራጠራለሁ።
ግሪን ሌጋሲው ከሀያ
በጣም ጨዋሂ ነው እንጂ ጨዋሂ ነው ለሶሻል ሚዲያ የሚመች ነው እንጂ በተጨባጭ የአየር ንብረትን መከላከል የሚያስችል የተጠና በባለሙያዎች የሚመራ አይደለም። የእሳቸው ኢሞሽን ብቻ ነው የሚያመው። ለምን መሰለኝ እንደምለው ከስንት ዓመተ ምህረት ጀምሮ ነው ከ2000 ወር ከ99 ጀምሮ የችግኝ ተከላ ፕሮግራም ሲጀመር የተፋሰስ ልማት የሚባል ነገር ተጀምሮ ነበር በመላው ኢትዮጵያ። ይህ የተፋሰስ ልማት ልክ አርሶ አደሩ የምርት ጊዜውን እንደጨረሰ ጥር ላይ ሰብስቦ ይጨርሳል፣ የካቲት ገደማ ይታወጅና አርሶ አደሩ ይሄ ለ ኢሮዥን የተጋለጡ መሬቶችን እርከን በመስራት ላዩ ላይ ዘላቂ ችግኞችን በመትከል ከባድ ስራ ነው የሚካሄደው እስከሚቀጥለው የእርሻ ጊዜ ድረስ እስከሚመጣ ድረስ። እና የተሰሩት እርከኖች በዚህ አሁን በወሎ ብትሄድ፣ በትግራይ ብትሄድ፣ ሌሎችም ብዙ ሪስክ የሌለባቸው አካባቢዎች ሁሉ ተጋላጭ የሆኑ ቦታዎች ተአምር ነው የተሰራው። እዛ ላይ ችግኞች ይተከላሉ፣ ለከብቶች መኖ የሚሆኑ ሳር ይተከላል፣ ያንን ሳር በጋራ ይጠቀማሉ። የሚገርም ስራ ነው የተሰራው እና ተጨባጭ ነው። በኋላ ደግሞ ኢንቴንሲቲው ጨምራል። የህዳሴው ግድብ ስራ ሲጀመር የህዳሴ ግድቡ ትልቅ ስጋት አሁን ባለው የመሬታችን መታጠብ ግድቡ የምንጠብቀውን ያህል እድሜ ሊኖር ስለማይችል ሲልክ መከላከል ከወዲሁ መጀመር አለበት ተብሎ ልዩ ትኩረት ተሰጥቶት እንደውም አርሶ አደሩ ለህዳሴው ግድብ ኮንትሪቢዩት የሚያደርገው ድጋፍ በእንትን እስኪመዘን ድረስ በዚህ በሚያበረክተው አስተዋጽኦ እስኪገመት ድረስ ይህና ቢሊየን ብር እየተባለ ይሄ ተጨባጭ ነው። ባለሙያዎች ናቸው የሚሳተፉበት፣ የሚያስፈጽሙት ባለሙያዎች ናቸው። በጣም የተጠና ታች አርሶ አደሩ ድረስ ወርደው ከአርሶ አደሩ ጋር እየሰሩ የሚያስፈጽሙት የነበሩት ከዩኒቨርሲቲ በዚሁ ላይ ስፔሻላይዝ አድርገው የወጡ ልጆች የነበሩና ይሄኛ ሁሉ ግን እንደሱ አይደለም። በቃ ዛሬ ጀምሬያለሁ ችግኝ ትከሉ ይባላል። ምኑ ይሁን ምኑ ምኑ የማይታወቅ የተዘበራረቀ ነገር።
እስቲ እንግዲህ
እና እንግዲህ በዚህ ደረጃ ነው ማለት
አይጥሩ። አዎ ሰዓታችን እንትን አድርጌ ኦሮ ሰዓታችን ደግሞ እኔ ሰዓቱ እንዴት እንደሚሮጥ አላውቅም። የፌዴራል መንግስትና የትግራይ ክልላዊ መንግስት መካከል ይደረግ የታስቦ የነበረው የሰላም ድርድር ነበረ። ከብርሃን ተስፋ ወደ ጨለማ ይሄደበት ያለበት ሁኔታ ነው አሁን ያለው። መንግስት ያቋቋመው የሰላም ኮሚቴ መግለጫ ወጥቷል። የትግራይ ወታደራዊ ኮማንድ መግለጫ ወጥቷል። ከምዕራብ ትግራይ ደደቤት ላይ የተፈጸመ ጥቃት እንዳለም የትግራይ ክልላዊ መንግስት መግለጫ ወጥቷል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካ አሁን ያላቸው አቋም እንደሆነ በፊት ለፊት ያስቀመጡት ነገር የለም። ዛሬ ጠዋት የኢትዮጵያ የመንግስት ኮሚኒኬሽን አቶ ቱሉ ዶክማን ዶክተር ቱሉ ናቸው አይደል? ቱሉ
ለገሰ ቱሉ
የወልቃይትን ጉዳይ በተመለከተ የመንግስትን አቋም በጣም በተለየ ሁኔታ የዛሬው መግለጫ ደግሞ በጣም አዲስ ነው። አዲስ የሆነብኝ አንደኛ ህገ መንግስት ይላሉ የድርድር የብሔራዊ ድርድር ኮሚሽን የተቋቋመ በዛ ስር መሄድ አለበት ይላሉ። ህገ መንግስት
ኮሚሽን ይላሉ
እና ህገ መንግስትን ያካተተ ይላሉ። እኔ እዚች ላይ ትንሽ ነገር ልበልና ስለ ህገ መንግስት ለተነሳ ነው። የጣሊያን የአጼ ማን ነው የአጼ ሚኒሊክ ጦርነት የአድዋ ጦርነት ዋናው መንስኤ የጣሊያን ወታደር ኢትዮጵያ ግዛት ውስጥ ገብቷልና ውጣልኝ አትወጣልኝ ነው ውጣልኝና ከዛ በኋላ እንደራደር እንነጋገር ነው ያሉት አጼ ሚኒሊክ። ከዛ በኋላ የቅርብ ጊዜ ትስሳችን ብንመለከት የኩዌት የኢራክና የኩዌት ጦርነት በ1991 ዓመተ ምህረት እንደ ፈረንጅ አቆጣጠር ሳዳም ኩዌት ውስጥ ገብቶ ቦታ ስለያዘ ልቀቅና የኔ ነው የምትለው ነገር ካለም ልቀቅና ቦታውን እንነጋገር ከዛ በኋላ አለበለዚያ ግን አስወጣሃለሁ የሚል ነገር ነው። ሁለት በሶስተኛ ደረጃ የዛሬ 20 ዓመት የኢትዮ ኤርትራ ጦርነት በመጣበት ጊዜ የኤርትራ መንግስት ማን በደምን በያዘበት ሰዓት የኢትዮጵያ መንግስት አቋም ክልስ ያላቋም የነበረው ቦታ ተመለሱና ከዛ በኋላ መናገር እንችላለን የኛም ኮኔኛ እናን ኮኔናን ተሆናል እንጂ በጉልበት ዝም ብለህ ተመተህ የነበረን አስራት ተሰው ነው ይሄ ነው የኢትዮጵያ አሁን ኢትዮጵያ ህገ መንግስት ይባል ነገር አለ ህገ መንግስቱ አልፈረሰም እስካሁን ድረስ ህገ መንግስቱን እየጠቀሰ ነው መንግስት ያለውና አሁን በህገ መንግስቱና በህጉ መሰረት ብለው ይላሉና መውጣቱ አይቀልም ወይ ይሄን ነገር እንደው የራስህ ልበል ብዬ ነው እንደው ለመንደርደር አንተ ይቀርውና አንተ ጨርስበትና ኢትዮጵያ መከላከያ ሰራዊት እንቅስቃሴ
ያልልም ወይ ያነሳለ ይመስለኛል ይሄ ነገር መንግስት
በተደጋጋሚ
ከትግራይ ክልል ጋር እጭቱስ ይያባ ትልቁ የሰራው ጥፋት ወርለት ነገሮች በሰላም ሊያልቁ ይችሉ የነበረ ልዩነቶች በሰላም ሊፈቱ ይችሉ የነበረ ሆኖ ሳለ ጉዳዩም በጦርነት ቀደም ብሎ ጀምሮ ሲዘጋጅበት የነበረ ነው። ምናልባት የኤርትራ ሞቲቭ ነው። ኤርትራ አጋጣሚውን መጠቀምም ስለሚፈልግ ሌሎችም እንደማንዳርጋቸው የአይነት ሰዎችም ጦርነቱን ሊፈልጉት ስለነበረ ጠቅላይ ሚኒስትሩ በእነዚህም ተገፋፍተው መደምሰሳችን አይቀርም በሚል የገቡበት መሆኑ ትልቅ ስህተት አሁን አይታወቅም እኮ ታሪክ ውስጥ ስታነበው ነው በኋላ ምሳሌ መሆኑ እንደተጠበቀ ነው። ሌላ ትልቁ ስህተት አብሮ የተሰራው ፌደራል መንግስቱ የተሳሳተ እንዲሆን ወረራውን ይፈጽም ከዚሁ ጋራ የአማራ የወልቃይት ጉዳይ ይገባኛል የአማራ ህዝብ ጉዳይ አይደለም የወልቃይት ይገባኛል የሚል ኃይልን ይዘው ገብተው መሬቱን የትግራይን አፈናቅሎ መሬቱ ላይ እንዲሰፍር ማድረጉ ትልቅ ስህተት ነው። ሌላ ትልቅ ስህተት ምክንያቱም ያላሰበው ነገር በኋላ ዞሮ ዞሮ ይሄ አወዛጋቢ ቦታ ላይ በህገ መንግስቱ መሰረት መፍትሄ መስጠት የሚያስቸግር ነገር ይፈጥራል ብሎ እንኳን አላሰበም። ታውሮ እንዶ ከምድረገጽ ትግራይ የተባለው እንዶ አንድ ሳይቀር ከምናምኑ የሚያጠፉት መስሏቸው ስለዚህ በኋላ ላይ ማይነሳም በሚላስበው እንዴት እንደሆነ አልገባኝም። አሁን ለራሳቸው የጨነቃቸው ይመስለኛል። ምክንያቱም ውጣ ቢሉት የሚወጣ ኃይል አይደለም ዘውት የገባ በህገ መንግስቱ መሰረት። ስለዚህ በጣም አጣብቂኝ ውስጥ ነው የገቡት። መጀመሪያ መቼም በሰላም የሚሰማቸው አይመስለኝም የዛ ገብቶ የሰፈረው ኃይል ሞክረውታል አንድ ጊዜ እንዲወጣ ብለውም የሚችሉት አይደሉም በኤርትራም ስለሚደገፍ እዚህ ነገር ውስጥ ሲሉ ተቀርቅሯል መንግስት። ከዚህ ቅርቃር ውስጥ መውጫ ስለሌለው ጭምር ነው እንጂ ለእሱም የሚቀለው መውጣት ነው። አየህ ድሮ ያኔ የዚህ አይነት ስህተት ባይሰራ ኖሮ የትግራይን ጉዳይ ሰላማዊ መፍትሄ መስጠት የመጨረሻ ቀላል ይሆን ነበር። ራሱ የሰራው ስራ የከተተው ቅርቃር የራሱን ቅርቃር ውስጥ ከተት ከዚህ ቅርቃር ውስጥ መውጣት አቅቶታል። ይሄ ነው ችግሩ። ስለዚህ የትግራይ ጉዳይ በጣም ከባድና ውስብስብ እንዲሆን አድርጓል። ይሄ የሆነው ደግሞ መንግስት በሰራው ስህተት። በዚህ ስህተቱን እንዴት አድርጎ ያርመዋል አይታወቅም። ስህተቱን ካላረመው ምን ይፈጠራል? ድርድሩ ሰላማዊ ድርድሩ በጣም አስቸጋሪ ረጅም ጊዜ የሚወስድ ምናልባት የማይሆን ይሆንና ወደ ጦርነት እንገባለን። ወደ ጦርነት ከገባ ምን እንሆናለን የሚለው ሌላ ጉዳይ ነው።
ወደ ጦርነት እንገባለን በምትልበት በአሁኑ ሰዓት የኢትዮጵያ መከላከያ ሰራዊት እንቅስቃሴ ጀምሯል። ለመሪዎቹ ለኮሎኔሎች ምናምን ወይም ለጀነራሎቹ ይሆናል በእንቅስቃሴያችሁ ሰብአዊነት የተሞላበት እንዲሆን አደራችሁን የሚል ማስጠንቀቂያ አዘል አብሮት አለ። አሁን ካየሁት አንድ ቪዲዮ አንድ ፒክቸር ጋር ስዕል ጋር ከዛም ቀጥሎ ህይወትን መገበር ወይም ደግሞ ህይወትን መሰዋት ክብር ነው የሚልም አብሮት የተካተተበት አለ። ይሄንን ስትመለከት ሌላው መግለጫ ሌላ በዛው መግለጫ ያለው ከዚህ በፊት ይደረግት ዱቄት አድርገናል ወይንም ደግሞ ጀነራል ብርሃኑ ጁላ ነው ማን ባጫ ደበሌ ከእንግዲህ ያልቀዋል እግር በእግር እየተካተል ነው ብለው አጥፍተናል ያለው አይነት ንግግር ያለበት ንግግር ዛሬም ስልጣን ብቻ ፍላጎት ያለው ህወሓት ባጭር ጊዜ ውስጥ ይደመሰሳል የሚል አዲስ ቃል ተጠቅመዋል። ጦርነት አይቀርም ብለህ የምትለው እንደዚህ እየተነገረ ጦርነት እየመጣ ነው አይቀርም ማለቱ የቱን ያህል ያስኬዳል? አንድ ሁለተኛስ የአገሪቱ አቅምስ? እኔ አገሪቱ ራሷ እየፈረሰችብኝ መጣለች በሌላ በተለያዩ ምክንያቶች። አሁን ደግሞ ጦርነት እንደገና ጦርነት ከመጣ የቱን ያህል እንትን የሚያደርገው አለ? እሱንስ ምን እንዴት ትላለህ? ጦርነት አይቀሬ ነው ነገር ስላልክ ነው። እሺ
አሁን ጦርነት የእውነት አይቀሬ ሆኖ ነው የሚታየው። ምክንያቱም ወደ ድርድር ሊወስዱ የሚችሉ ነገሮች በሙሉ እየተዘጉ ነው። አሁን እንዳልኩ የዚህ የወልቃይት ጉዳይ ትልቅ አጣብቂኝ ይሆናል። መሰረታዊ አገልግሎቶችን የማስመለሱ ጉዳይ ትልቅ አጣብቂኝ ይሆናል እና ወደኋላ ሪጅድ የሆነው መንግስትም የትግራይ ክልላዊ መንግስትና ገዢው የትግራይ ገዢ ፓርቲም ይቸገራል። ምክንያቱም የህዝቡን ጥያቄ ማክበር ስላለበት ህዝቡ እነዚህ ነገሮች በሙሉ አሳልፎ ሰጥቶ እንዲደራደር የሚፈልግ አይመስለኝም። ስለዚህ አጣብቂኙ ቀጥላል። ይሄ እንትኑ ድርድሩ ፖሲብል የሚሆንበት እድል ጠባብ ነው። ስለዚህ ወደ ጦርነት ሊገባ ይችላል። አሁን ወደ ጦርነት ከተገባ ምን ይሆናል ነው? በመጀመሪያ ደረጃ መንግስት የተሻለ አቅም አለኝ ሲል የነበረው የሀገሪቱ ኢኮኖሚ እርሾ የነበረበት ጊዜ ላይ፣ ህዝቡ አንድነት የነበረው ነገር ላይ፣ ሌሎች ተቃዋሚ ኃይሎች ለምሳሌ የሸኔ እንቅስቃሴ፣ እነሱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት እንቅስቃሴ በጣም ጥቂት ቦታዎች ላይ በነበረበት ጊዜ ህዝቡ መንግስት ላይ አሁን ባለው ደረጃ ተቃውሞ ባላነሳበት እና የተሻለ አንድነት በነበረበት ጊዜ ያልተሳካ፣ አሁን ባለው ሁኔታ ጦርነቱ መዋጋት አይችሉም። ስለዚህ ምን ይሆናል? ምናልባት አገሪቷን ሁለተኛ እንዳትነሳ አድርጎ የሚፈረካክስ አደገኛ ነገር ውስጥ ይገኛል። እንደዚህ ነው የሚታየው።
ከትግራይ ክልልም አቶ ጌታቸው ከትላንት ነው ዛሬ የምዕራብ ትግራይን ጉዳይ በምንም አይነት መልኩ አንደራደረበትም የሚል መግለጫ አለ። ስለዚህ እነዚህም በሙሉ ይዘህ አይቀሬነቱን እንትን ያደረገ ነው። ግን ሌላ ያንን ተከትሎ በመንግስት እኔ ብዙ ጊዜ መንግስት ጨካኝ ነው ብዬ ስል ጭካኔው በተለያየ መልኩ መግለጽ ትችላለህ። ትግራይ ብቻ ሳይሆን ኦሮሚያ ክልል ለሶስት ወር ኢንተርኔት ስልክ ዘግቶ በአውሮፕላንም ጭምር የተጨፈጨፉ ሰዎች አሉ። ኦሮሚያ ክልል አንገቱ ላይ ጠመንጃ ተናድርጎ ገበያ መሀል የተገደለ በቤተሰቦቹ ፊት የተገደለ ልጅ አለ። በአማራ ክልል በተለያዩ ቦታዎች እንደዚሁ የተገደሉ ሰዎች አሉ። በቤኒሻንጉል ጉሙዝ አካባቢ በጅምላ ተገድለው በአንድ ጉድጓድ የተጨፈጨፉ አሉ። ይህን ሁሉ ማስቆም ያልቻለ እንደውም የጨመረ የሄደበት ጭካኔን የተሞላበት አገዛዝ ነው ብዬ ነው የምናገሩ ብዙ ጊዜ አሁን በተለይ አሁን በቅርብ ባለፉት አመት ተኩል ውስጥ። ምክንያቱም ያሁሉ ኦርቶዶክስ ሲሞት ያሁሉ አማራ ሲገደል ምን ዞሮ ያላየ መንግስት ነው? ለማየትም ያልፈለገ ነው። 17 የጎንደር ተማሪዎች ደምቢዶሎ ላይ ሲሞቱ ሲያልቁ ሲፈጁ ቤተሰቦቻቸውን ከማስፈራራት ውጪ አንድም ቀን ሀዘኔታን ወይንም ደግሞ ቤተሰቦቻቸውን እንኳን ለማጽናናት የተሞከረበት ሂደት ስላልነበረ ይሄ ጭካኔ ነው ብዬ ነው የምናገረው። ጌዲዮ ላይ ጉጂ ጌዲዮ ላይ አካባቢ ያለው 800,000 በላይ ሰዎች ሲራቡ እንዲራቡ ሲደረግ ከስምንት ወር በኋላ አልሰማሁም ነበረ፣ ገና ሁለት ሳምንቴ ነው ከሰማሁት ብሎ ሲዋሽ የነበረ ነው። ጭካኔ ከዚህ የበለጠ የለም። ወደ ትግራይ ስንመጣ እናቶች፣ ህጻናቶች፣ ሽማግሌዎች ሁሉም በረሃብ በመድኃኒት እጦት ህይወታቸው ሲያልፍ አንድም ቀን ለህዝብ ብሎ ያደረገው ነገር ስለሌለ በሰዎች ላይ እየጨከነ ነው። ይህ የሰብአዊ እርዳታ አለመድረሱ ሴቶች እህቶቻችንን በፊትም ወደ ሴተኛ አዳሪነት የኢኮኖሚ ችግር እንደሚያደርሳቸው በተለያዩ ትላልቅ ከተሞቻችን ያየነው፣ አሁን ትግራይ ውስጥ ደግሞ ትላንትና የወጣ ዜና አለ። ልጅቷ ዘጋርዲያን ላይ እና አሁን እሷ የተናገረችውን ስትሰማ ስትመለከት ጭካኔው እየባሰ ነው የሚለው። ይሄ ለስልጣን ያለው ሽኩቻ እና ለስልጣን ላይ ለመቆየት የሚደረገውን አይተ ህዝቡን ግን ተረስቷል። ይህን የነገ ኢትዮጵያ ምን ትመስላለች? ይህን በልልኝና ነገስ ኢትዮጵያ ምን ትመስላለች? ምን ትሆን ትመስላለች? ሰዓታችን እየቆጠብኩ እኔ ሰዓት ክኖ ስጀባል
ይፈታል። የነገዋ ኢትዮጵያ ቅድም እንዳልኩ ነው። እነዚህ ሰዎች ጦርነት ውስጥ ጦርነት ውስጥ አለመግባት የሚሉትም አይመስለኝም እኮ። አንደኛ ለምን እንደሆነ አላውቅም። አንድ እንደ እንደ ልክፍት ነገር ህወሓት እስካለ ድረስ የኔ እድሜ የለም የሚል ከየት የመጣ ነገር እንደሆነ ሰውየው ውስጥ የገባ ይመስለኛል። እና ይሄ በሽታ የሆነበት እንደውም ሌላ ስንዴ ከውጭ ገዝተሃል የሚለው ሳይሆን ራሱ ውስጥ ያለው ኢራሽናል የሆነ ጥላቻ ነው። ይሄ ጥላቻ አለበት። ሁለት ችግሮቹን በሙሉ በሰላም ከፈታ አሁን ኦልሬዲ ችግሩ ያለው ከትግራይ ጋር ብቻ ሳይሆን ጠቅላይ ሚኒስትሩ ከሚፈሩትና ፕሪጁዲስ ልዩ ጥላቻ ካለባቸው ከህወሓት ጋር ብቻ ሳይሆን ከሁሉም ጋር የተጣሉት ከአማራውም፣ ከኦሮሞውም፣ ከደቡብም ጋር ተጣልተዋል። የትግራይን ጉዳይ በሰላም ቢፈቱ ሌላው ጥያቄ ይፈነቅላቸዋል። ስለዚህ ይሄ የህወሓት ኃይል አለ በሚለው እንደ መጀመሪያው ህዝቡ ሞቢላይዝ አድርጎ ትኩረት እዛ ጋር አድርጎ ጊዜ መክፋት ነገር የሚፈልጉም ይመስለኛል። ስለዚህ ፍሊክሰብል ሆነው ከጦርነት ራሳቸውን ያወጣሉ የሚለው ግምት በጣም እንደ አጋጣሚ ሊሆን የሚችል እንጂ በመሰረቱ ሊሆን የሚችል አይመስልም። እና ጦርነት ውስጥ እንገባለን ብዬ ነው የምሰጋው። ከገባን ምናልባት ኢትዮጵያ ሁለተኛ ሀገር አትሆንም። በቃ ሀገር አትሆንም። ዝም ብላ እንደው ካርታ ላይ ትኖራለች። መሪዎች ሊኖራት ይችላሉ። ለምሳሌ ሶማሊያ የሽግግር መንግስት ተመስርቶ መቃዲሾ እስኪገባ ድረስ እንደነበረችው አይነት እንደሱ አይነት ሁኔታ ውስጥ ልንሆን የሚችል ይመስለኝ። ያው ህዝቡ በሙሉ አያልቅም፣ ይኖራል። ግን እዛም እዚህም የተለያየ ኢንትረስት ግሩፕስ አሉ። ጠመንጃ ሞልቷል፣ የሚዋጋ ነው የሚሆነው። መንግስት ሰላምና ጸጥታን የማስጠበቅ አቅም አይኖረውም። ኢኮኖሚ የወደቀ ነው የሚሆነው። የህግ የበላይነት ስለማይኖር የዘረፋ ኢንትረስት ያለውን ቡድን ይኖራል። አገር የማትሆን በቃ የምድር ሲኦል ወደምትሆንበት ሁኔታ ውስጥ ሊከታት ይችላል። ይህ ነው የምሰጋው።
እሺ፣ እሱን ስጋት እሱ እንዳለ ሆኖ የወደፊት የኢትዮጵያ የውስጥ አንድነት ወይንም ደግሞ አሁን ህልውና፣ ስለ ህልውና ማውራት አልፈልግም። ምክንያቱም በሰሜኑ በኩል የኤርትራ መንግስት ተቀምጧል። በጎንደር አካባቢ 70 ኪሎ ሜትር የሱዳን ተቀምጧል። አልሻባብ የቻለውን ያህል ለማስመለስ ወይም ደግሞ ለመቋጠር ፍላጎት እያሮጠበት ያለ ሁኔታ ነው ያለው። ስለዚህ ይህ የሀገር ሉዓላዊነት የሚባለው ነገር ከሞላ ጎደል ፈርሷል።
ይሄ የውስጡን ነው ያወራሁልህ እንጂ እኮ የውጭ እነዚህም ደግሞ ይጨመሩበት ደካማ ስትሆን ሁሉም ነው የሚወርህ። በቃ ሀገር አትሆንም።
እነሱን ነው እና የኢትዮጵያ ይሄ የግዛት አንድነት የምንለው ትግራይ ኢትዮጵያ የሆነው ደቡቡ፣ ሌሎቹም በቃ እንዳለች የምንኖርበትስ ነገር እኔ አሁን ሳየው ይሄ ሁሉ ጭካኔ ተደርጎ ይሄ ሁሉ ግፍ ተደርጎ የትግራይ ህዝብ ምንም ኢትዮጵያዊ ቢሆን መሰረቱ የኢትዮጵያ መሰረቱ ትግራይ እንደመሆኑ መጠን ትግራይም ቢሆን እኔ ከእንግዲህ ወዲህ ኢትዮጵያ የሚለውን ስም ከሌሎች ጋር ተጋርቶ ይኖራል የሚል እምነት የለኝም። በልሳሳት ከኖር መሳሳት ይፈልጋል።
አስቸጋሪ ነው በጣም ታስቦ የሚዘገን ነገር
እሱን ነው። እና ይህንን ነው እኔ የምፈራው። የጠቅላይ ሚኒስትሩ አድናቂዎችና ደጋፊዎችም ይህንን ነገር እንዴት ነው ያያችሁት? እንዴትስ ነው የምትመለከቱት? ይሄ ኢትዮጵያ የተባለ አንዳንዱ በቀጀት ላይ ሬዲዮ ላይ ወጥቶ ማይክሮፎን የሌለ ተአምር ባህር ኃይል አቋቁመን በአውሮፕላን እንደበድባለን ሀገር እንጠብቃለን የሚል ምን አይነት ጥላቻ ወይንም ደግሞ ምን አይነት የአብይ ፍቅር ምን ያህል ከህወሓት ጋር እንደተጣላ ያልታወቀበት ነው። ግን ያለፉት 27 ዓመት የነበረው ሂደት ላይ እኔ አሁን ስለ ራሴ ነው፣ ስለ አንተ አላውቅም። የራሴ ልናገር፣ ስለ ኢትዮጵያ እድገት፣ ልማት፣ የዲሞክራሲ ግንባታ እንኳን ያወራሁባቸው ነገሮች አሁን ስመለከታቸው አንዳቸውንም አላፍርባቸውም። አሁን በተለይ ስመለከታቸው እንኳንም ተናገርኩኝ እንኳንም በወቅቱ የነበሩት ነገሮችን አስተጋባሁኝ እንኳንም የነገ ኢትዮጵያ አደጋ የምትወድቅበት ነገሮች በተለይ ከመርጫ 97 በኋላና ቅንጅት ለኢትዮጵያ ያመጣው አባዜ ያመጣው ችግር አሁንም ንብርሃኑ ከብርሃኑ ጋር ያሉ የአዜማ እንዳርካቸውን ጨምረ እነዚህ በሙሉ ይዘህ የኢትዮጵያን ፖለቲካ ወደ ኋላ ይጎትታል የሚለው ቀርቶ አሁን ኢትዮጵያን ያጣፋት ያለ ሁኔታዎችን ስለተፈጠሩ የዛን ጊዜ ተናገርኳቸው ነገሮች አሁን ስመለከታቸው ትክክልም ነበሩ ወደሚለው ነገር ከአቶም ስካውን መጥቶ ዘውዱ ተሳስተሃል ያለኝ ሰው የለም እንደ ፕሮግራም አዘጋጅ ነው ያው የኔ ደጋፊ ነው ብሎ ከማበድ በስተቀርና አንዳንድ ነገሮች ለመናገር ከፈመፈለግ በስተቀር በዚህ ብሎ ግን የተናገረ የለምና እንኳን ያንን ተናገርኩኝ አሁንም የምናገራቸው ነገር ጥንቃቄ በተሞላበትም ቢሆንም ግን ያገራችሁ ነው ታደሙ አደጋ ላይ ነውና እነዚህ ያብይ ደጋፊዎች በተለይ አማርኛ ተማሪ ልህቃኖች የአማራ ልህቃን የአማራ ፖለቲከኞች ምንድነው የሚሰማችሁ አገራችሁ ይሄን ነገር አፍርሳችኋል ግን የእናንተ ሀገር ደግሞ አሁን ምን ያሰባችሁላት ነው ወይስ ዝም ብለ በሶሻል ሚዲያ የሚነገርና ጠቅላይ ሚኒስትሩ እንደ ወዳሴ ማርያም እንደ ወዳሴ የሚዘምሩልን የሳቸው ደጋፊዎች የሚጮሁልን ያዳመጥን ነው የተቀመጣችሁት ሱን ለማለት ፈልጋለሁ ሌላ ቀን ትደውሉላችሁ ዛሬ ጊዜም የለንም እሺ ቀጥልበት የምትለውን ካለ የራስከን ስጥና ወደዚህ ወደ ደቡብ ክልል እንሄዳለን ደሞ
እሺ እዚህ ላይ የሚጨምረው ነገር የለኝም ቀድሜ ውስጥ ያወራሁት
ያው
በውስጡ በዛ ደረጃ ስንዳከም አሁን ራሱ ጦርነት ውስጥ ከገባን በኋላ ያየነው የሱዳን በደቡብ ሱዳንም በኩል አለባብሶ የተውት ነገር የአልሸባብ ወጥቷል ማለት አይቻልም አሁንም የት ጋር እንዳለ ነው የማይታወቀው እንጂ የሶማሌና ኦሮሚያ የሚዋሰኑበት ደጋማ ተራራማ አካባቢዎች ላይ አለ ተብሎ ነው የሚጠመጠው አልሸባብ የመሬት ጥያቄ የስልጣን ላይ የመውጣት ጥያቄ የፖለቲካ ጥያቄ ሳይሆን የሃይማኖት ጥያቄ ይዞ ስለሆነ የተነሳው ኦፍኮርስ ሃይማኖቱ ሃይማኖታዊ መንግስት የመመስረትም ስለሆነ የፖለቲካ ኢምፕሊኬሽን ቢኖረውም ሃይማኖት ላይ የተመሰረተ ስለሆነ እና የዚህ አክራሪነት የዋቢ ሰለት ያመለካከት ደግሞ ኦልሬዲ መሬት ይዞ ስለተቀመጠ ፈርታይል ግራውንድ ነው ያለው እና እግሩን ካስገባ በአንድ ጊዜ እንደ ሰደድ እሳት ነው በመላ ሀገሪቱ ሊስፋፋ የሚችለው እና እንግዲህ በእነዚህ ሁሉ ትርምሶች ውስጥ ምን ልትመስል እንደምትችል ይችን ሀገር መገመት አያስቸግርም። አሁን ሁሉም ሰው በተቻለው መጠን መጣር ያለበት እዚህ ጦርነት ውስጥ እንዳይገባ ነው። ሀገሩን እንግዲህ ሀገር መውደድ ማለት ምን ማለት እንደሆነ አይገባኝም። እንግዲህ ከወደዱ እና ህዝቡን ከወደዱ ኢሞሽናል አታችመንት ያላትን ትዝታዎች ያላቸው ሀገር እንደነበረች እንድትኖርላቸው የሚፈልጉ ሰዎች በሙሉ እዚህ ጦርነት ውስጥ መገባት የለበትም የሚለው ላይ የመጨረሻ ጠንክረው ነው መስራት ያለባቸው። ሀገራቸው መውረዳቸውን የሚያስመሰክሩት በዚህ ነው ብዬ ነው የምገምተው።
ጥሩ የሀገር የውስጥ አንድነት የሚባለው ነገር ከዘጠኝ ክልል ወደ 10 ከዛ 11 አሁን 12ኛ ክልል ተደርጓል። የመብት የሚባል ነገር አጣጥክ ስለ መብት የሚባል ነገር ነው በቃ መንግስት ይሄንንም ፈልገው ብሎ ሲል ዝም ብለ ተራለ ህግ የሚባል ነገር ተጥሷል። የደቡብ ክልል በሁለት ክላስተር ይደረጋል ተብሎ ለፌዴሬሽን ምክር ቤት ነው ሄደው ባለፈው ሳምንት የደቡብ ክልል ህገ መንግስት ጥያቄውስ ሊመጣ ይችላል የሚል ነገር አንስቼ ነበር። አሁን ከዛ የባሰ ደግሞ ሌላ ጥያቄ አነሳላለሁኝና አጠረባ ለመልኩት መልስልኛል። እኔስ ከማቀው ድረስ ክልሎች ወደ ክልል ማን ነው አንድ አካባቢ ህብረተሰብ ብሔር ብሔረሰብ ወደ ክልልነት በሚፈልግበት ጊዜ የራሱን ውሳኔ ያሳለፈውን ውሳኔ ለክልሉ ምክር ቤት ነው የሚያቀርበው። የክልሉ ምክር ቤት በአንድ አመት ጊዜ ውስጥ መልስ ይሰጣል ከዛ ወደ ፌዴሬሽን ምክር ቤት ይሄዳል። አሁን የጉራጌ ህብረተሰብ ከሶስት ዓመት በፊት ለክልልነት ያቀባውን ጥያቄ የክልሉ ምክር ቤት ውሳኔ አልሰጠበትም። አሁን ከሶስት ዓመት በፊት እንደው ከሰማይ ዱብዳ አይነት በሚሆን መልኩ ደቡብን ሁለት በሁለት ክላስተርን ከፍላለን አሉ። ተስማምተዋል ተብሎ ለፌዴሬሽን ምክር ቤት ቀጥታ ማመልከቻ ገባ። ከትላንት ወዲያ የፌዴሬሽን ምክር ቤት አንደኛውን ክላስተር ሲያጸድቅ አንደኛውን ክላስተር የህብረተሰብ ያለበትን የደቡብ ክልል ሆኖ ይቀጥል የሚል ውሳኔ አስተላለፈ። የፌዴሬሽን ምክር ቤቱ ራሱ ህግን ተከትሎ ነው ወይ ሄደው? አንድ ሁለተኛ ነገር እነዚህ ክላስተር ነን ተብለዋል የተባሉት ሰዎች ለፌዴሬሽን እንት ሲያደርሱ ምክር ቤት ሲያቀርቡ ህግንስ ተከትሏል? የመጀመሪያ ለክልሉ ምክር ቤት አልነበር ወይ መቅረቢያ የነበረበት ነው? ፈርሷል። እኔ እኮ አንዳንድ ጊዜ እኮ የትኛው ጋር ነው ማን ነው ምን እንደሚሆን ግራ እየገባኝ ነውና ወይ ህገ መንግስቱን ወደዚ ያፈርሱልንና ሌላ ስራ ልስራበት እኔም ወይ ሬዲዮን ዘግቼ ቤት ይቀመጣልሁኝ። ግን ህግ አለ እስከተባለ ጊዜ ድረስ አድማጮች ይህን ነገር በጥሞና ተመልከቱ። ይሄ የአብይ ድጋፍ የአብይ ጥላቻ አይደለም። ህግና ህግና ክብራል እናስከብራለን ብለን ካልን ሰላማዊ ህብረተሰብ መፍጠር እንችላለን። የእኛ ጥረታችን ያ ህብረተሰብ የሚፈጠርንበትን ነገር የሚጠናከርበትን ነገር ነው የምናገረው። እና የሌላ ነገር መስሏችሁ አንዳንድ ቴክስት የምታደርጓላችሁ አያችኋል። እና እብደታችሁን ተውት፣ ይቅርታ ለቃላቱ ግን እብደታችሁን ተውትና ስለ ሀገራችሁ አስቡ ለማለት ይፈልጌ ነው። እዚች ለምትላትን ቀጥልበት አንተ።
እንግዲህ አንድ ብሔረሰብ አወቃቀሩ በብሔረሰብ ስለሆነ ዞንም ሊሆን ይችላል ወረዳ፣ ክልል ሆኖ ወይም ዞን ሆኖ የሚል ጥያቄ ሲያቀርብ መጀመሪያ የዛ የክልሉ ወይም የዞኑ ምክር ቤት ይወስናል። ከዛ በኋላ የክልሉ ምክር ቤት ይሄዳል። የክልሉ ምክር ቤት እንትን አይደለም ሊቀለብሰው አይችልም። ምክንያቱም የዞኑ ምክር ቤት የወሰነውን የብሔረሰቡ የወሰነውን የምክር ቤቱ ሊቀይረው አይችልም። ከዛ በኋላ ወደ ፌዴሬሽን ምክር ቤት ነው የሚሄደው። እንግዲህ አሁን የማይቀለብሰው ከሆነ ይሄድም ባይሄድም ልትል ትችል ይሆናል። ግን ፕሮሲጀሩ በዚህ መንገድ ነው የተቀመጠው። ከዛ የፌዴሬሽን ምክር ቤት እሱም ቢሆን የብሔረሰብ የዞኑ ወይም ወረዳው ወይም ክልሉ የመገንጠል ከሆነ ይዞት ወስኖ የላከውን ነገር አይቶ የመቀየር መብት የለውም፣ ስልጣን አልተሰጠውም። ምንድን ነው የሚያደርገው? ይሄ በደረሰው በተወሰነ ጊዜ ውስጥ ሪፈረንደም እንዲካሄድ ያደርጋል። ወደ ምርጫ ቦርድ ይመራዋል፣ ምርጫ ቦርድ ሪፈረንደም እንዲካሄድ ያደርጋል። አሁን ግን እንደሱ አይደለም የተደረገ። ከዚህ በፊት ወላይታ ጨርሶ ላከ። ማንም ሰው ሊቀለብሰው እንዳይሆን ሊያደርገው መብት የሌለውን ጉዳይ ተውት። ጭራሽ በክላስተር ብለው ራሳቸው ወስነው አደራጅ። የጉራጌ ህዝብ ወሰነ፣ መጥቶ በቀደም ሰጣቸው መግለጫ ሰጠ አዲስ አበባ ሆነ። ይሄ ግን መቀልበስ አይችሉም። ምንድን ነው የሚያደርጉት? ውሳኔው ተግባራዊ እንዲደረግ ያደርጉት ወደ ምርጫ ቦርድ ልከው ሪፈረንደም እንዲካሄድ ያደርጉ። ከዛ በኋላ አይ በክላስተር እንደሆናለን የሚለው ወገና ያኛው ወገን ልክ ምርጫ ላይ እንደሚደረገው ይከራከራል፣ ህዝቡ ሪፈረንደም ያደርጋል፣ ያልቃል። ይሄ ነው። አሁን ግን እነዚህ የህገ መንግስታዊ መንገዶች በሙሉ ተጥሰዋል። ህገ መንግስቱን የሚጥሰው ማን ነው? እሱ ህገ መንግስቱን እንዲያከብርና እንዲያስከብር ኃላፊነት የተሰጠው መንግስት ራሱ በማስመሰል ሊመስል የሚችል ነገሮች በአተረጓጎም አይደለም እኮ የሚሸውድ ትርጉም እንደዚህ አይነት ትርጉም አለው እያለ እየተከራከረ አይደለም። ምርጫ ላይ እንዳደረጉት ምርጫ እንዳራዘሙት አይደለም። እንዳመጣለ በሚል ህገ መንግስቱን እየጣሰ ነው እና የህገ መንግስት ጥሰት ነው የተፈጸመው። የህገ መንግስት ጥሰት የተፈጸመው ሌላ ምንም ይባል አይችልም።
እና መጨረሻው ምንም ይሆን ይመስላል። ታዲያ
እንግዲህ ትግሉ ይቀጥላል። እኔ አሁን ልታስነው ትችላለህ ልትገለው ትችላለህ። ጥያቄዎች ግን ለጊዜው ታዳፍናቸዋለህ እንጂ የበለጠ ምንም ሊቆጣጠራቸው የማይችለው እየሆኑ ነው የሚሄዱት። ምናልባት በጣም መውጫ መንገድ አጥተው ሲታፈኑ መውጣት በሌለበት መንገድ ሁሉ ሊወጣ ስለሚችል ኮንሲኩዌንሱ ማስቀረት የምትችለውን አደገኛ ውጤት ሁሉ ሊያስከትል በሚችል መንገድ ነው የሚመጣው። ወል የዛሁን አንድ አመት ሁለት አመት ሊያስፈልግ ይችላል፣ ሁለት አመት ሊያስፈልግ ይችላል። ስለሆነ ግን አይቀርም ትግሉ ይቀጥላል። እየበረዘ አመቺ ጊዜ ሲያገኝ እየሰፋ በተለያዩን ማዕከላዊ መንግስቱ ጸጥታ ማስከበርና ሰላምና መረጋጋት ማስፈን ባልቻለበት ሁኔታ የተለያዩ ትሪገር የሚያደርጉ ነገሮች ይፈጠራሉ። እነዚህን እየያዘ ሲገነዳ መንግስትም ሲገል የመንግስት የራሱም ገጽታና ታሪኩ ሲበላሽ ትግሉም ሲቀጥል መጨረሻ ላይ የሚሆነው ይሆናል። ግን ለጊዜው ሊታረዝም ይችላል እንጂ በፍጹም ሁለተኛ እንዳይነሳ አድርገህ ይህንን ነገር ታዳፍነዋለህ ማለት የማይመስል ነገር አይቃዩንም። በቃ የማይቻል
የጎራጌ ህብረተሰብ ጥያቄኝ አልጥያቄ አልተመለስልኝም ብሏል። ግን በዛው መጠን ከዛ ውስጥ ደግሞ የተወሰኑ የጉራጌ ህብረተሰቦች እና እንደ አራቱን ደግሞ አውቶ ላስቲክ ባለፈው ሳምንትም ትንሽ ጠቁመነዋል። ና የእነሱ ጥያቄ እንደውም በአጠቃላይ ላለመመለስ የተደረገ ሙከራ ይመስለኛል። የቀሩት አንደኛው ክላስተር ክልል እንዲሆን ሬፈረንደም እንዲካሄድ ብሎ ሲጠይቁ፣ ሌላኛውን ክላስ ግን የጉራጌ ህብረተሰብ ያለበትን ግን የደቡብ ክልል ሆኖ ይቀጥል የሚለው ነገር ላለመመለስ የታቀደ ይመስለኛል። ና እነዚህ እና በዛ ላይ ደግሞ የአዋጅ ታውጇል። የእንትን አዋጅ ምንድን የሰዓት እላፊ ስብሰባ ማድረግ አይቻልም፣ ከስራ ማቆም አትችልም።
እንደዚህ በእንደዚህ አይነት ነገር መንገዶች ኮስታት ነው ልትኖር ይችላል። የአፈና እኮ መሳሪያዎች ናቸው እነዚህ፣ አያስቀሩት እንግዲህ ለጊዜው ነው የምታፈነ።
የጠቅላይ ሚኒስትር አብይ ቃል አቀባይ ወይዘሪት ወይዘሮ አቶ አንቺ የፈለጋችሁን በሉኝ አትበሉኝ ምንም ነገር አትበሉኝ ብለኝ ብላለች። ብለኒ ስትናገር ወደ አዲስ አበባ እንዳይገቡ የተደረጉት አማራዎች ወያኔ ያኔ አማራ ክልል በነበረበት ጊዜ አንዳንድ ጊዜ እኮ ምን አይነት እብደት እና ውሸት ያለበት እንደሆነ ደግሞ ቆንጆ ሴት ደግሞ ስትዋሽ ግራ ይገባኛል። ግን መልእክት ስለሆነ መድረስ አለባት እሷም ብትሆን እና ያን መታወቂያ ስለሰረቀ በዛ ተጠቅሞ እንዳይገባ ብለን ነው ያደረግነው የሚል ንግግር ተናግራለች። እና እኔ አንዳንዴ እንዴት ነው ይሄ መንግስት የሚያስበው? በምንስ ሁኔታ ነው የሚያሰብ ያለው ነው ወይንስ ደግሞ በቃ የሚፈልጉትን ነገር ንገራቸውና ወደ አንተ አምጣቸው፣ ከዛ ከመጡልህ በኋላ ጥያቄ ቢያቀርቡ የሚፈልጉትን መስማት የሚፈልጉትን ንገራቸው፣ አንተ የምትፈልገውን ስራ እንስራ። ከዛ ላይ ጥያቄ ቢያቀርቡ በሬ ሆይ በሬ ሆይ ሳሮን አየህና ገደሉን ሳታይ ብለህ እለፋቸውና ሂድ የሚል ነው የጠቅላይ ሚኒስትሩ አመለካከት። ቁልጭ አድርገው በመጽሐፍ ያስቀመጡትም ርካብና ወንበር ነው፣ ርካብና መቀመጫ የሚል መጽሐፋቸው ላይ በጣም ብዙ ተአምሪክ ታሪክ አለ እሱ መጽሐፍ ደጋግሞ ደጋግሞ ለሚያነብሰው። እና እንደዚህ አይነት ነገር የሚያሞኙት ነገር የሚያታልሉበት ነገር አለና እሱን ትልልኝልና እዛው አዲስ አበባ ደግሞ ወደ አዲስ አበባ ይቻ አዲስ አበባን ካነሳን ደግሞ አዲስ አበባ ላይ እንምጣና በአቶ ሽመልስ እና በወይዘሮ አበቤ መሀል ውስ አረሰም ጠፋው አዳነች ዚቅራ አዳነች አበቤ መሀል ስምምነት ተደርሷል የሚል ይልና ስምምነቱ በፌዴራሉ ህግ በኦሮሚያ በፌዴራሉ ህገ መንግስት በኦሮሚያ ህገ መንግስት እና በአዲስ አበባ ቻርተር መሰረት ያደረገ ነው የሚል አብሮ ቅልጠፍ ያሉ ነገሮች አሉ። በቃ ቁርጥ ማድረጌ በልቻለሁ አርፈ ተቀመጥ አይነት ነገር መሰለኝና እየቀለልኩ ልናገር፣ ምክንያቱም ስለ አዲስ አበባ ተስፋ መቁረጥ ሳይሆን በቃ በአጠቃላይ ምንም የት መድረስ የማይቻልበት ደረጃ ላይ ደርሷል የሚል እምነት ስላለኝ ነው። እና ማን ነው የደገፉትን ሰዎች የተቃወሙት ሰዎች ደግሞ በጣም በሚያሳፍር ሁኔታ አቃዋማቸው ሁሉ ትክክል እንዳልሆነ ደግሞ ለመግለጽ እፈልጋለሁ። እስኪ አንተን እይታ ንገረኝ። ሰዓታችን ሮጣብናለች። ወደ
በመጀመሪያ ይሄ ህወሓት ማህተም ሰርቆ ሄዷል የሚለው ምን አይነት እንደው የማይሰራ ማህተም፣ ማንም የሚሰራው ማህተም እኮ ነው። እንኳን በትግራይ መንግስት በመንግስት ደረጃ ያለ አርቶ ማንም ቢሰራው የሚችል ቆሎ ማተም ወንጨት ማተም እንደሱ ሰርጎ ማስገባት ከቻለ ማተሙን 1000 ማተም ሰርቶ ለፍጥነት ለአንድ ሚሊዮን ሰው አይሰጠውም እንዴ?
ቆሱ ኮረ
ምንስ መስፈቅ ያስፈልጋል? አንተ አሁን ማተም ዝም ብሎ የሰፈር ፎርጊድ ሰሪ ምናልባት በሄዶ ማተሙ ማተሚያ ቤት ማስቀረጽ ስለሚያስሉ ይስረቅ እንበል። የትግራይ መንግስት እንደ ተቋም ይህን ማህተም ቢፈልጋ ይሰራው ምስኪን ማህተም ተሸክሞ መሄድ የሚያስፈልገው እና ዝም ብሎ ጨዋታ ነው። በምን እናምልት ነው? ሌላ ያለ ጉዳይ ትልቁ ነገር ወሰን መካለሉ ያስፈልጋል። ወሰን ሲካለሉ ትልቁ ነገር ነው የሚመስለኝ ህዝብ አዲስ ነገር ነው ነገር አዲስ ነገር ብቻ ሳይሆን አወዛጋቢ ሆኖ አሁን ስታየው አንተ በዚህ በአዲስ አበባ ቢዎች በኩል ያለው ነው የምታየው። በኦሮሚያ በኩልም እንደዚሁ አንቀበለውም የሚል ተቃውሞች እየሰሙ እንደው የኦቢኤን ዜናዎች እየሰሙንም ብታያቸው ለምሳሌ የትላንትና ኦልሞስት ሙሉ ዜና እሱ ላይ ያተኮረ ነው እና የ1984ቱ ነው መወሰድ የነበረበት የ86ቱ ነው የተወሰደ የሚል ነገር አለ። በዚህ በኩል በጣም እንደዚህ ያለና ይሄ ነገር
ግን የሰማን ቆይ አንድ ጊዜ የ84ቱ ማከተወሰደ እኮ የአዲስ አበባ ስፋት 54000 ወደ 55000 ስኩዌር ኪሎሜትር የነበረ ነው። አሁን እኮ ምናወራው አሁን እኮ
አይ አንደ እንደሱ አይደለም የሚሉት አሁን በኦሮሞዎቹ በኩል ያሉትን ይወለ ምን መሰለ የሚለው
አዎ
የ86ቱ ነው እንደሱ ያለው የ86ቱ ነው እንደሱ ያረገው እንጂ ያኛው 21000 ነው ካሬ ኪሎ ሜትር ነበር። አዎ
21000
86ቱ ነው የሚያደርገው ራሱ ደግሞ በምን ይዟቸዋል መሰለ ያኔ ያበዱ ጊዜ 2009 ላይ ነው ዋክ ማስተር ፕላን ምናምን ያሉ ጊዜ እኮ ይወሰን ተብሎ ነበር።
አዎ
ይወሰን ተብሎ እነሽ መልሳለን ተከራክረው ያስቀሩት ያን ከንቲባ ድሪባ ኩማ ነበር። ድሪባ ኩማ የሚወሰነው በ86ቱ ካርታ መሰረት ነው ሲል ሽመልስ አብዲሳ የለም በ84ቱ ነው ብሎ ተከራክረው ነበር። አሁን ግን ራሱን በ84ቱ ነው ያስፈጸመው በ86ቱ ነው ያስፈጸመው። ስለዚህ አሁን ለሌለቁት እንደ ብዙ ሰው በአንደኛው በኩል ያለውን ብቻ ስለሚሰማ ነው ሁለቱን ስለሚሰማው ነው በጣም አደገኛ ነው ይሄ ነገር። ውይይት ያስፈልገዋል የሁለቱንም በተለይ አዋሳኝ አካባቢ ያሉት አሁን በዛም በኩል ፕሮቮክ እያደረጓቸው ትሪገር የሚያደርግ ነገር ቢፈጠር አሁን በተለይ ወደ አዲስ አበባ ተቀላቀሉ የተባሉት አካባቢዎች እና በኦሮሞ በኩል ያሉት ሰዎች የኛ ነው ይገባናል የሚሉት በጣም ብዙ ቀበሌዎች ናቸው። እነዚያ ቀበሌዎች ላይ አደጋውን ሊጣሉ ምናምን የሚችሉበት ሁኔታ ነው ያለው ውጥረት።
አው ለአድማጮች አው ለቆይ አንድ ጊዜ ለአድማጮች ለአድማጮች መረጃ አለ ከዚህ ከሪፖርት ውስጥ አሁን ሪፖርቱ ወይዘሮ አዳነች አቤቤ የጣካንቲባ የሚናገሩት ባለፉት 7 አመት ሲደረክ የነበረ ጥናት ነው አይደለም ዋን መሰረቱ ያንን ጥናት ያለፈው 7 አመት ጥናቱን ይመራ የነበረው ያቋቋም የነበረው ይመራ የነበረው ደግሞ ጠቅላይ ሚኒስትር አብይ አህመድ የከተማ የኦሮሚያ ክልል የከተማ ልማት በነበረበት ሰዓት ነው። ቀጥል ሰዓታችን ይያለቀች ነች ማን ነው ስልካችንም ይያለቀ ነው። እሺ
አሁን ዋናው ነገር ምን መሰለህ በሁለቱም በኩል ያለውን ስታዩ ጦዟል በዛም በኩል ተበድለናል ባይነት አለና ቀስቀሳ እየተደረገ ነው። የኦፌኮ አመራር ደጋቱ ደጀኔ ጣፋው ሁሉ ማብራሪያ ሰጥቷል ስላንተና ኦቢኤን ሱሉሉ ሰርቶ ነው አንቀበልም የሚል ነገር አለ እና አይ ይሄን ነገር መፍታት የምትችለው ሁለቱም ህዝብ መጀመሪያ ማወያየት ያስፈልጋል። ከዛ ቴክኒካል ነገሮች ጋር የባለሙያ ስራ ትራይቱ የሚወስነው ብቻ ሳይሆን ህዝብን ማወያየትና ምን እንደሆነ እንዲገባው ማድረግ ግን ያስፈልጋል። ሌሎች የሀገር ተሞክሮዎችንም ጭምር እያመጡ ህዝቡን በዛና በዚህ
ስልኩ ተቋረጠ ይመስለኛል እና ያለችኝ ሰዓት 2 ደቂቃ አለኝ። ሁለት ደቂቃ የአዲስ አበባን በተመለከተ የዛሬ 7 ዓመት ተቋቁሞ የነበረ በኦሮሚያ ክልል በኦፒዲዮ አማካኝ ተቋቁሞ የነበረ ኮሚቴ ነበር። ያን ይመሩ የነበረው ጠቅላይ ሚኒስትር አብይ ናቸው። ጠቅላይ ሚኒስትር አብይ ደግሞ ስለ አዲስ አበባ ያላቸው ሁኔታ በተደጋጋሚ ምክር ቤት አንጸባርቀውታል፣ ተናግረውታል። ስለዚህ ወደዛ መሄድ አይደለም። ዋናው ግን የአዲስ አበባ ነገር በተመለከተ ኦፌኮ የነመራራ ጉዲና ቡልቻ ደምክሳ የኦሮሞ ፖለቲከኞች በአጠቃላይ የቀድሞው የኦነግ አመራሮች እነ ሌንጮ ለታ ሌንጮ ባቲ ሌሎቹ መሪዎች እዚህም አሉ ይመስለኛል። አንደኛው መሪ ባገኛቸው ነው ባወራቸው ደስታውን አልችለው የመጀመሪያው የኦሮሚያ ክልል ፕሬዝዳንት የነበሩት እዚህ አትላንታ እንዳሉ ሰምቻለሁና ቢያጋጥመኝና ባወራቸው ደስታውን አልችለው። ለማንኛቸውም በዚያን ሁኔታ የተደረገ ነውና ይሄ አካሄድ የትም ሊያደርስ አይችልም። የሚያሳፍረውና የሚያሳዝነው ግን ለዛች ለአዲስ አበባ የአዲስ አበባ ልጅ ነኝ የሚል አማርኛ ተናጋሪው በተለይ ምንም አይነት በቃ የልጅ ጨዋታ ልበና የጥላቻ ፖለቲካ ውስጥ ተዘፍቆ ምንም ነገር ለማድረግ ሙከራ አለማድረጉ ሊያደርጉ የሞቱትንም ሰዎች ደግሞ ለመኮርኩም ሂደት መላይ መሄዱ በጣም የሚያሳፍር የሚያሳዝንም ነው። ስለዚህ ይሄ የአዲስ አበባ የሚባለው ነገር ያከተመ ያለቀለት ይመስለኛል። እንደ ሀገርም እንዴት እንደምንቀጥል ማላውቅም ከእንግዲህ ወዲህ። ለማንኛቸውም አሁን እያየሁ የነበረው እዚህ እናንተን እያወራሁኝ በደሴ በኩል ትልቅ እንቅስቃሴ የሚያሳይ ቪዲዮዎች አቸው ለኢትዮጵያ መከላከያ ሰራዊት ወደ ትግራይ ድንበር እየሄደ እንደሆነ የሚያሳዩ ቪዲዮዎችን አሁን እያየሁ ነበረ። እሱ አንድ ነው። ሌላ ለእርምት በተለይ ለአንዳንድ ሰዎች የሚያወሩት አለ ስለ አባይ በተመለከተ 50 ብር ላይ ያለው ምስል የህዳሴ ግድብ አይደለም። ካልደነቆራችሁ በስተቀር 50 ብር ላይ ያለው ስዕል የቆቃ ግድብ እንደሆነ ተገንዘቡና ለአድማጮቻችሁ ተናገሩ። ያ የህዳሴ ግድብ ስዕል አልነበረም አይደለም። እንደዚሁ እንደው ህዳሴ እኔ ነው የሚለው ነገር ለመስፈን ካልፈለጋችሁ በስተቀር ስለዚህ እሱን እንድታርሙ ፈልጋለሁኝ። ሌላ ብዙ ነገሮች የሚታረሙ ነገሮች አሉ። የሰይጣን ቁራጭ አድርገን ከኢህአዴግ ጋር 27 ዓመት የተሟገትንበት 30 ዓመት አሁን ያደረግን ያለው ሂደት አደጋው አሁን እየበላን መጥቷል እና ከዛ ከመበላት ለመዳን ከህሊናችሁ ታርቃችሁ ስለ ኢትዮጵያ አስባችሁ ስለ ወገናችሁ ተቆርቆራችሁ ሰላም የመጣበትን ነገር ጸልዩ እንጂ ወያኔ ጠፋል የሚባለው ነገር እኔ ባለኝ እውቀት አይመስለኝም። ለማንኛቸውም መልካም የፍልሰት አባል ደህና ሁኑ።